በዛሬውም ቀን አብረን የምንመለከተው ባለፈው የጀመርነውን ኢየሱስን መምሰል የሚለውን ጥናት ነው። ከዛ በፊት ግን አንድ መዝሙር ላሰማችሁና ወደ ትምህርቱ ቀጥታ እንሄዳለን።
Let me go.
እንደሰማነው ይህ ኢየሱስን መምሰል የሚለው ትምህርት አዲስ ትምህርት አይደለም። ሁላችንም እንደምናውቀው እግዚአብሔር አምላክ ሰውን በአምሳሉና በመልኩ የፈጠረው የባህሪው ተካፋይ እንዲሆን ያንን እግዚአብሔር የሰጠውን መልኩን ይዞ እግዚአብሔር ባስቀመጠው ስፍራ የእግዚአብሔርን ፈቃድ እያገለገለ እንዲኖር ነበር። ይህንን ባለፈው ሳምንት ተመልክተናል። ዛሬ ከዛ የሚቀጥለውን ትምህርት እናያለን። በቅድሚያ ግን አጭር ጸሎት እናደርጋለን። እግዚአብሔር አምላካችን ሆይ እናመሰግናለን ስለዚህ ቀን። ጌታ ሆይ አንተ መልካም አባታችን ስለሆንክ ምሕረትህ ቸርነትህ ብዙ ስለሆነ እናመሰግናለን። ዛሬ ደግሞ በፊትህ ሆነን ይህንን ቃልህን ስንሰማ የምንሰማውን እንድናስተውል መንፈስህ እንዲያግዘን እንለምናሃለን። ጌታ ሆይ ከፍጥረታት ሁሉ እኛን በልዩ ጥንቃቄ ፈጥረህ በአምሳልህ የፈራህን ፈቃድህን አድርገን እንድናልፍ ስለሆነ ዛሬም ደግሞ ልጅህን ኢየሱስን መስለን እንድንመላለስ ይህንን ትምህርት ስንማር እንድናስተውል እንድትረዳን እንለምንሃለን። በጌታ በኢየሱስ ስም አሜን። ይሄ ኢየሱስን መምሰል የሚለው ትምህርት አዲስ ነገር ሳይሆን የማንኛውም ክርስቲያን ዋና ዓላማና ተግባር መሆኑን መገንዘብ እንደሚገባን አይተናል። ክርስቶስ ወደ ዓለም የመጣው የኃጢአታችንን ዕዳ በሞቱ ለመክፈልና እኛን ከአብ ጋር በማስታረቅ የዘላለምን ሕይወት ለመስጠት ብቻ ሳይሆን እኛን ቀድሞ ወዳጣነው ክብር ለመመለስና የእግዚአብሔር ወኪሎች ሆነን በዚህ ምድር ላይ እግዚአብሔር በሰጠን ዘመን የእግዚአብሔርን ፈቃድ አገልግለን እንድናልፍ ነው። የእግዚአብሔር ፈቃድ ለማገልገል ደግሞ የመጀመሪያው ነገር ጌታ ኢየሱስን የግል አዳኝ አድርጎ መቀበልና በመንፈስ ዳግም መወለድ በጣም አስፈላጊ ነው። ወገኖቼ ስለ ጌታ ኢየሱስ መጽሐፍ ቅዱስ የሚያስተምረውን በሚገባ ማወቅ አጠቃላይ በብሉይ ኪዳንና በአዲስ ኪዳን መጽሐፍ ቅዱስ ስለ እግዚአብሔር ሆነ ስለ ፍጥረት ዓለም እንዲሁም በሰውና በእግዚአብሔር መካከል ሊኖር ስለሚገባው ግንኙነት በጠቅላላ መጽሐፍ ቅዱስ የሚያስተምረውን ማወቅና ዳግም መወለድ የሚባለው ነገር በጣም የተለያዩ ነገሮች ናቸው። በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 5 የምንመለከተው የኒቆዲሞስንና የጌታ ኢየሱስን ትምህርት ለዚህ ጥሩ ምሳሌ ነው። ኒቆዲሞስ የታወቀ የአይሁድ መምህር፣ ለመንፈሳዊ ጥያቄ ሁሉ አይሁድ መልስ ለማግኘት የሚፈልጉት ሰው ነበር። አንድ ቀን ግን የጌታ ኢየሱስን አገልግሎትና የራሱን አገልግሎት ሲገመግም አንድ የጎደለው ነገር እንዳለ ስለተረዳ ምሽትን ተገና አድርጎ ወደ ጌታ ኢየሱስ መጥቶ፣ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች የሚያደርግ የለም አለው። ቁጥር 3 ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ይህም ኒቆዲሞስን ግራ የሚያጋባ ነገር ነበረና ሰው ከሸመገለ በኋላ እንዴት ሊወለድ ይችላል የሚል ጥያቄ ጠየቀ። ወገኖቼ የኒቆዲሞስ ችግር ዛሬም የብዙ ሰው ችግር ነው። ለብዙዎቻችን አብሮን የሚኖርና የለመድነውን መላቀቅ ከባድ ነገር ሆኖ ይሰማናል። ልማድ ሆኖ አብሮን ከቆየ ነገር መላቀቅ ሊያስቸግረን ይችል ይሆናል። መንፈሳዊውን ነገር በስጋዊ መንገድ ለመረዳት ስለምንሞክር በእምነት መቀበል ያዳግተናል። ጌታ ኢየሱስ ለኒቆዲሞስ ሊያስተምረው የፈለገው ስለ መንፈሳዊ ልደት፣ በመንፈስ ዳግም ስለ መወለድ ነበር። ኒቆዲሞስ ግን ትምህርቱን ቃል በቃል ወስዶ ሰው ከሸመገለ በኋላ እንዴት እንደገና ይወለዳል አለ። ወገኖቼ ትምህርት በጣም አስፈላጊ ነው፣ ደግሞም ጥሩ ነው። ዳግም ላልተወለደ ሰው ግን ትምህርት ከአእምሮ መረዳት ባሻገር የሚያደርግለት ምንም ነገር የለም። ትምህርት ብቻውን የአእምሮ መረዳት እንጂ በሰው ህይወት ላይ መንፈሳዊ ለውጥን አያመጣም። መንፈሳዊ ተሐድሶ ያላገኘ ወይም ዳግም በመንፈስ ያልተወለደ ሰው ኢየሱስን ሊመስል አይችልም። በራሱ ጥረትና በስጋ ምሪት ኢየሱስን መምሰል አይቻልም። ብንሞክርም ትርፉ ተስፋ መቁረጥ ነው። ለዚህ ነው በሮሜ 8 ከቁጥር 5 እስከ 8 እንደ ስጋ ፍቃድ የሚኖሩ የስጋን ነገር ያስባሉና፣ ስለ ስጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ህይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና፣ ስጋ የእግዚአብሔርን ቦታ ሲወስድ ማለቱ ነው። ለእግዚአብሔር ህግ ስጋ አይገዛምና መገዛትም ተስኖታልና፣ በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። እዚህ ላይ ለስጋችሁ አታስቡ ማለቱ ሳይሆን ቅድሚያ ለሚሰጠው ቅድሚያ መስጠት እንዳለብን ለማሳሰብ ነው። በስጋ ፈቃድና በመንፈስ ፈቃድ መካከል ያለውን ልዩነት አጣርተን በማወቅ በመንፈስ መመላለስ እንዳለብን ለማሳሰብ ነው። ኢየሱስን መምሰል ለጥቂት መንፈሳዊ ሰዎች ብቻ የተሰጠ ወይም ይህንን ለመፈጸም የሚችሉ ጥቂት የተለየ ጸጋ ያላቸው ሰዎች ብቻ አይደሉም። ኢየሱስን መምሰል በእውነት በክርስቶስ አምኖ ለሚመላለስ ሁሉ የተሰጠ ትዕዛዝ ነው። ኢየሱስን መምሰል ኦፕሽን አይደለም። ስንፈልግ የምናደርገው ሳንፈልግ የምንተወው ጉዳይ አይደለም። በቃ ክርስቲያን ነህ፣ ክርስቶስን ትመስላለህ። እርሱን ካልመሰልክ አመለካከትህን ቀይር፣ ህይወትህን መርምር። ወገኔ ምንም ሌላ አማራጭ የለም። ቃሉም የሚያስተምረን ይህንኑ ነው። የተጠራ ነው ለዚሁ ነው። በአንደኛ ጴጥሮስ 2:21 ላይ የተጠራችሁት ለዚህ ነውና ክርስቶስን ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራ ተቀብሏልና እያለ ያስተምረናል። ጴጥሮስ የሚጽፈው ክርስቶስን ይከተሉ ለነበሩ ክርስቲያኖች ነው። እንዳውም ስለ ክርስቶስ ብለው በስደት ላይ ለነበሩ ክርስቲያኖች ነው። እርሱን የምንመስለው በቅድስና ኑሮው ብቻ ሳይሆን በመከራውም ነው። እኛ እኮ በመከራው ቀርቶ ለጽድቅ፣ ለቅድስና፣ በፍቅር፣ በትዕግስት፣ በቸርነት እንኳ ለመመላለስ በትልቅ ትግል ላይ ነን። ወገኖቼ ክርስትናችንና ክርስቶስን ለይተን ማየት አንችልም። ክርስቲያን ከሆንን ክርስቶስን እንመስላለን። ዓለማውያን ከሆን ደግሞ እንደዚሁ ዓለምን እንመስላለን። ሚና ልንለይ ተጠርተናል። ክርስቶስን ልንመስልበትም የሚገባ ምሳሌ ክርስቶስ ትቶልናል። ተከተሉኝ እንዳለ እየተከተልን ነው ነን ወይ? የተወልን ምሳሌ እንዴት መኖር እንዳለብን የሚናገረን ነው። ሐዋርያው ጳውሎስ ክርስቶስን ለመምሰል የማያቋርጥ ጥረት እንዳደረገ ራሱን ለብዙዎች ምሳሌ አድርጎ አለፈ። ራሳችንን በራሳችን ቻሌንጅ እናድርግ። ወንድሜ ማን ነው የምትለው በፍቅር በተግባርህ በትዕግስትህ በኑሮህ። እህቴም አንቺ ማንን ነው የምትመስሊው? ወንድሜም እህቴም ዛሬ የምንመስለውን ልንወስን ይገባናል። ሰዎች አይተውን ስለ እኛ ምን ይላሉ? ስለ አንተ፣ ስለ እኔ፣ ስለ አንቺ ምንድን ነው የሚሉት? ክርስቶስን እንደምንመስል እኔን ምሰሉ እያልን ነን? ጳውሎስ እንደኛው ሰው ነበር። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። ይህ የማይቻል ቢሆን ኖሮ ጳውሎስ እኔን ምሰሉ ባላለም ነበር። ወገኖቼ በዚህ ሰዓት ማንነታችሁን እያያችሁ እኔ እንዴት ልሆን እችላለሁ አትበሉ። እግዚአብሔር ትችላለህ ካለን ስሜታችንን ወይም ሰይጣን በአእምሯችን የሚዘራውን ውሸት አንስማ። ጳውሎስ ጳውሎስ በሙሉ ልቡ ክርስቶስን ለማምሰል እንደተጋ እኛም ልንተጋ እንችላለን። ክርስትና በእኛ ህይወት ለውጥ የሚያመጣው ለእኛም እምነታችን ሕያው እንደሆነ የምንረዳው ኑሮውን መኖር ስንጀምር ነው። ክርስትና በማህበራዊ ኑሯችን ለውጥ ለማምጣት ሳይሆን በመንፈሳዊ ህይወታችን ለውጥ አግኝተን በሌሎችም ህይወት ልዩነት የምናመጣበት ህይወት ነው። እርግጥ ነው ጌታ ኢየሱስ ክርስቶስን የህይወታችን አንድ ቁጥር አድርገን ስንይዝ በምንኖረው ማህበረሰብ መካከል ለውጥ በርግጥ እናመጣለን። ክርስቲያን ነን እያል እስከ መቼ ሳንለወጥ እንኖራለን? ክርስትና የአንዲት ቤተ ክርስቲያን አባል ከመሆን ከአምልኮና ከዝማሬ ያለፈ ነገር ነው። ክርስትና አዲስ ፍጥረት መሆን ነው። አሜን። በቃ ሌላ ነገር የለው። የእግዚአብሔር ቃል እንደሚል በሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እነሆ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል ይላል። ወገኖቼ ለውጥ በምኞት ብቻ የሚመጣ ነገር አይደለም። ኢየሱስን ለመምሰል የግል ትጋትን ይጠይቃል። በእውነት ጌታን ተቀብለን ከእርሱ ጋር ለመመላለስ ከወሰንን የእውነተኛው ለውጥ ባለቤት የሆነ እግዚአብሔር ይለውጠናል። ለውጥ በእኛ ፈቃደኝነት ላይና በእግዚአብሔር ኃይል የሚመጣ ነገር ነው። ለዚህ ሁሉ ቁልፉ ጸሎት ነው። ጌታ ኢየሱስ በዚህ ምድራዊ አገልግሎቱ ብዙውን ጊዜውን የሚያሳልፈው በጸሎት ላይ ነበር። ስለዚህ በጸሎት እንትጋ። የእግዚአብሔር ዓላማ የተለወጠ ህይወት ኖረን የለውጥ ወኪሎች እንድንሆን ነው። እኛ ስንለወጥ አካባቢያችን ይለወጣል። ከእኛ ጋር ግንኙነት ያላቸውን ሰዎች ሁሉ ይለወጣሉ። በሮሜ 8:29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል ይላል። ይህ ጥቅስ የሚያስረዳን ኢየሱስን እንደምንመስል አስቀድሞ እግዚአብሔር እንደወሰነ ነው። ኢየሱስን የመምሰሉ ጉዳይ አስቀድሞ በእግዚአብሔር የተወሰነ ስለሆነ በእኛ በኩል የሚፈለግብን ፈቃዳችንን ለጌታ ማስገዛት ነው። በዚህ መሰረት እግዚአብሔር ለእያንዳንዳችን ክርስቶስን መስለን መመላለስ እንደምንችል ያረጋግጥልናል። ኢየሱስን መምሰል ማለት እርሱ ፍጹም እንደሆነ ፍጹም ሆኖ መመላለስ ነው። በማቴዎስ 5:48 ላይ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይላል። በእርግጥ ይህንን ስናስብ ብዙዎቻችን የሚሰማን ነገር ስጋ ደካማ ነው የሚለው ምክንያት ነው። እርግጥ ነው ስጋ ደካማ ነው። ደግሞም እግዚአብሔር የስጋን ድካም ስለሚያውቅ በስጋ ድካም ላይ ኃይል እንድናገኝ መንፈሱን ሰጥቶናል። በዚህ መሰረት እግዚአብሔር ከእያንዳንዳችን የማይሆን ነገር እንድናደርግ አይጠይቀንም። ወገኖቼ ኢየሱስን ለመምሰል ኢየሱስ ከጀመረበት መጀመር አለብን። ጌታ ኢየሱስ እኛን ለማዳን ሲል ከመለኮታዊ ስልጣኑና ኃይሉ ራሱን ዝቅ አድርጎ ከሰው ደረጃ ባነሰ መንገድ ትሁት ሆኖ ጀመረ። መለኮታዊ ኃይሉንና ስልጣኑን በፈቃዱ ቁጭ አድርጎ መጣ። ፊልጵስዩስ ምዕራፍ 2:5-8 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ይላል። በዚህ ክፍል ኢየሱስ እንዴት አድርጎ በትህትና ራሱን ዝቅ በማድረግ እንዳገለገለ እናያለን። ትሁት መሆን ብቻ ሳይሆን አባቱን እስከ መስቀል ሞት ታዘዘ። ትህትና ራስን አሳልፎ እስከ መስጠት የሚጠይቅ ነገር ነው። ለብዙዎቻችን ትሁት መሆን እስካልደረሱብን እስካልነቁ ብቻ ሊመስለን ይችላል። ክርስቶስ በሰዎች ካኔ የሚደርስበትን መከራ ሁሉ ትህትናውን፣ ፍቅሩን፣ ምህረቱን አላስለወጠው። ስለዚህ ክርስቶስን ለመምሰል ከትህትና መጀመር አለብን። ትህትና ደግሞ በቃልና በውጫዊ ተግባር የምናሳየው እኔ አህያ ነኝ፣ እኔ የማረባ ነኝ ብለን የምንናገረው ጉዳይ አይደለም። በሰው ዘንድ ተቀባይነት ለማግኘት የምንሆነውና የምናደርገው ነገር አይደለም። ትህትና የጌታን ፈለግ ተከትለን አስፈላጊ ሲሆን ዋጋ እየከፈልን የምንጓዝበት ጉዳይ ነው። ጌታ የፍጥረት ዓለም ፈጣሪና ገዢ ከመሆን ራሱን ባዶ አድርጎ በእኛ ምትክ ሊሞት የመጣበት ጉዳይ ነው። ትህትና ስለ ጌታ ብለን ሌላውን ለመጥቀም ዋጋ የምንከፍልበት ጉዳይ ነው። ትህትና ዋጋ የምንከፍልበት ብቻ ሳይሆን ከፍተኛ ዋጋም የምናገኝበት ጉዳይ ነው። ጌታ ተዋርዶ መከራ ተቀብሎ ሞቶ ሞትን ድል አድርጎ ከተነሳ በኋላ እግዚአብሔር ያለ ልክ ከፍ ከፍ እንዳደረገው በፊልጵስዩስ 2:9-11 ላይ ይናገራል። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይም በምድርም ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። በዚህ ምድር ላይ በፈቃዱ ራሱን የሚያዋርድ ሌላውንም ለመጥቀም ሲል ራሱን ባሪያ የሚያደርግ የለም። ክርስትና ግን ይህንን እንድንለማመድ የሚያስችለን እምነት ነው። እንዲያውም ትልቁ ችግር የመብት ጉዳይ ነው። ዛሬ አንዱ ሌላውን ከማገልገል ይልቅ እኔ ከማን አንሳለሁ፣ የኔ ቤት የኔ መብት የተጠበቀ መሆን አለበት የሚል ጥያቄ የብዙዎቻችን የብዙ ሰዎችን ልብ ይዟል። ብዙ መከፋፈልና ችግር ያለው በዚህ ምክንያት ነው። ወገኖቼ በእኔነትና መብቴ አይነካ በማለት የራስን ክብር በመፈለግ ክርስቶስን መምሰል አይቻልም። ለእኔነታችን እስክንሞት ለክርስቶስ መኖር አንችልም። ለዚህ ነው ጳውሎስ በፊልጵስዩስ 2:5 ላይ ይህ በክርስቶስ ኢየሱስ የነበረ ሐሳብ ደግሞ በእናንተ ይሁን ያለው። ወገኖቼ በክርስቶስ ሐሳብ ለመመላለስ ከራሳችን ሐሳብ መውጣት ያስፈልገናል። ከራሳችን ሐሳብ ስንወጣ ደግሞ የሚሆን ነገር አለ። ከራሳችን ሐሳብ ከስጋዊ አመለካከት እስካልወጣን በክርስቶስ ሐሳብ መመላለስ አንችልም። ከዓለም ባርነት ነጻ የወጣ ነው የክርስቶስ ባሪያዎች ለመሆን ነው። በዓለም ባሪያዎች የነበርነው ተገደን ነበር። የክርስቶስ ባሪያዎች የምንሆነው ግን እርሱ ባሪያ ሆኖ በምትካችን ሞቶ ከዓለም ባርነት ነጻ ስላወጣን ነው። ወገኖቼ ኢየሱስን ለመምሰል እርሱ ባለፈበት ማለፍ፣ እርሱ ያደረገውን ማድረግ ይጠይቀናል። ከደቀ መዛሙርቱ ከመለየቱ በፊት ለመጨረሻ ጊዜ ያስተማራቸው ትልቅ ትምህርት ቢኖር ትህትናን ነበር። የዮሐንስ ወንጌል ምዕራፍ 13:1-17 እርሱ መምህርም ጌታም ሆኖ ሳለ ከራት ተነስቶ የደቀ መዛሙርቱን እግር አጠበ። በዛ ምሽት እግራቸውን ሳይሆን ልባቸውን ነበር ያጠበው። አንዳቸው ሌላቸውን ዝቅ ብለው እንዲያገለግሉ አስተማራቸው። ኢየሱስን መምሰል ስለ ኢየሱስ ማስተማር ብቻ ሳይሆን ኢየሱስ የኖረውንና ያደረገውን ማድረግ፣ እርሱ እንደ ተመላለሰ መመላለስን ይጠይቃል። ትህትና በፍጹም ልብ የምንመላለስበት ጉዳይ እንጂ ከሌላው ጋራ አደባልቀን የሚንዘው ጉዳይ አይደለም። ለምሳሌ ትዕቢት፣ ራስ ወዳድነት፣ ትምክህት ከትህትና ጋር አይሄዱም። በአሰራሩም አንድ ወጥ ነው። ትህትና ሌላ ነገር አይሆንም። ሰዎች ክፉ ሆኑ መልካም ሆኑ ሁሉንም በኩል ማየት ነው። አንዳንዴ ለክፉ ሰዎች ትህትናን ማሳየት ወይም በትህትና ማገልገል የሚከብድ ይመስላል። በዮሐንስ ወንጌል ምዕራፍ 13 ላይ ጌታ እግሮቻቸውን ካጠባቸው ሰዎች መካከል ችኩሉ ጴጥሮስ ተጠራጣሪው ቶማስ አሳልፎ የሚሰጠው ያስቆሮቱ ይሁዳም ነበሩ። ጌታ ግን የሁሉንም ልብ ቢያውቅም ሁሉንም በእኩል ራሱን ዝቅ አድርጎ እግራቸውን አጠበ። በመጨረሻም ዮሐንስ 13:14 ላይ እንግዲህ እኔ ጌታና መምህር ስሆን እግሮቻችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተም ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አላቸው። ወገኖቼ ዛሬ በክርስቲያኖች መካከል ከባዱ ኃጢአት ትዕቢትና ማስመሰል ነው። ትዕቢት ከሌላው እንደምንሻል ራሳችንን መቁጠር፣ ከራስ በላይ ለሌላው ስፍራ ማጣት ሲሆን፣ ማስመሰል ደግሞ ራስን ሸፍኖ ያልሆኑትን ሆኖ መቅረብ፣ ያላዩትን እንዳዩ ያላደረጉትን እንዳደረጉ ራስን ማቅረብ ነው። ከነዚህ ከሁለቱ ክፉ ጠላቶች መላቀቅ በጣም አስፈላጊ ነው። ክርስቶስን መምሰል የሌለንን እንደሌለን መሆን ሳይሆን ያለንንም እንደሌለን መቁጠርና መተውም ይጠይቃል። ክርስቶስን መምሰላችንን የምናውቀው ራሳችንን መሆን ስንጀምር ነው። ሌላውን ለማገልገል ከልብ ስንነሳ ነው። የሚጠፋውን የሚጠሉንን መውደድ ስንጀምር ነው። ክፉ የሚያደርጉብንን መልካም ለክፎችን ማድረግ ስንችል ነው። በአንደኛ ጴጥሮስ 5:5 ላይ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ያዕቆብ ምዕራፍ 4:6 ይህንኑ ሀሳብ ይናገራል። ይህ ጥቅስ የተጻፈው ለክርስቲያኖች ነው። ትዕቢት ሰው አይለይም። መስቀል በደረት ላይ ወይም በጆሮ ላይ ቢንጠለጠል ክርስቲያን ነኝ ብለን ብናውጅ ፈርቶ አይመለስም። በፊት ለፊት እግዚአብሔር ይገስጽህ ብለን በመቃወም ከልባችን ልናስወጣው ይገባል። መጽሐፍ ቅዱስን ማወቅም ከትዕቢት አያስጥልም። ሰይጣን ብዙ ያውቅ ነበረ፣ የወደቀው ግን በትዕቢት ነበር። ወገኖቼ ክርስቲያን መታበይ ሲጀምር በቀጥታ ከእግዚአብሔር ጋር መጣላት ይጀምራል። በምሳሌ 15:25 ላይ እግዚአብሔር የትዕቢተኞችን ቤት ይነቅላል፣ የባልቴቶችንም ዳርቻ ግን ያጸናል ይላል። ጊዜ ይውሰድ እንጂ በዚህ ምድር ላይ እንኳ እግዚአብሔር ትዕቢተኞችን ሳይቀጣ አይተው። ነገር ግን እግዚአብሔር ባለብዙ ምሕረት ስለሆነ ሁሉንም እንደገና ወደ ራሱ ለመሳብ ለመመለስ ለሁሉ በምሕረትና በቸርነት ይመለከታል። ስለዚህ እያንዳንዳችን የምናልፍበትን ነገር እያሰብን እግዚአብሔር ከኛ የሚጠብቀውን በማሰብ ሕይወታችንን ኑሯችንን ለእግዚአብሔር ሰጥተን ክርስትናን ልንኖረው ይገባናል። ክርስትና ከምንናገረው በላይ የሆነ የሕይወት ልምምድ ነውና ሳምንት እንግዲህ በሌላ ትምህርት እስክንገናኝ የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። ደህና ሁኑ።
ከሩቅ ልራ